ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ የካቲት 12 2012 ዓመተ ምህረት ዝግጅታችን ጀመረ። በዚህ ምሽት የካቲት 12ን የሚያስብ ዘገባ ይኖረናል። በጠቅላይ ሚኒስትር አብይ አህመድ የትናንት የስልጤ ዞን ውሎ ላይም ዘገባ አለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን፣ የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ።
ጤና ይስጥልኝ፣ እንደምናምሽታችኋል። ዜናዎቹን የማሰማችሁ ደግሞ ቆንጂት ታዬ ነኝ። ዩኤንኤችሲአር ኬንያ የነበሩ ኢትዮጵያውያን ስደተኞችን ወደ ሀገር መመለሱን አስታወቀ። በምስራቅ ጉጂ ዞን ኤልዴሎ ወረዳ ውስጥ ትናንት የጸጥታ ኃይሎች በአካባቢው ነዋሪዎች የሰርግ ስነ ስርዓት ላይ ተኩስ ከፍተው አንድ ሰው ተገደለ፣ ሌሎች አቆሰሉ ብለዋል። በዚህም ላይ ዘገባ ይኖረናል። የደቡብ ሱዳን ፕሬዚደንት ሳልቫኪር ሀገሪቱን በሶስት ክልሎች ተጨምረው በአስር ክፍለ ግዛቶች አስተዳደር ስርዓት ለመመለስ የወሰዱትን ውሳኔ ካቢኔያቸው አጽድቆታል የሚሉትና ሌሎችም አሉ።
አመሰግናለሁ ቆንጂት። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ክቡራትና ክቡራን፣ ንጉሡ ታምሬ ስርጭቱን ይመራል። ቻርልስ ማርክ በ ስቱዲዮ የቴክኒክ መሳሪያዎች ላይ ይገኛል። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እናልፋለን።
የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን ዩኤንኤችሲአር ኬንያ የነበሩ የኢትዮጵያ ስደተኞችን ወደ ሀገር መመለሱን አስታወቀ። የዩኤንኤችሲአር ቃል አቀባይ ድርጅታቸው በመጪዎቹ ወራት በፈቃደኝነት ወደ ሀገር ለመግባት የተመዘገቡ ስደተኞችን ይመልሳል ብለዋል። ከናይሮቢ ገልሞ ዳዊት ዝርዝሩን ይዟል።
በተባበሩት መንግስታት የስደተኞች ድርጅት ዩኤንኤችሲአር ትላንት ለበርካታ ዓመታት በኬንያ የተጠለሉና ወደ ሀገራቸው ለመመለስ ፈቃደኛ የሆኑ 76 ኢትዮጵያውያን ስደተኞችን ወደ ሀገራቸው መመለሱን አስታውቋል። ዩጂን ባየን የድርጅቱ ቃል አቀባይ ለአሜሪካ ድምፅ ስደተኞቹ በዩኤንኤችሲአር እና በአይኦኤም ድጋፍ ከካኩማ ቃል አቀባዩ አክለው በኬንያ ካሉ ከ28 ሺህ በላይ የኢትዮጵያ ስደተኞች ከ4 ሺህ በላይ የሚሆኑት ወደ ኢትዮጵያ መመለስ ፈቃደኛ መሆናቸውን፣ ከዚያም ከ2 ሺህ በላይ ወደ ሀገር ለመመለስ ቅጽ መሙላታቸውን ገልጸው ለመመለስ ፈቃደኛ የሆኑትን የመመለሱ ስራ በሚመጡ ወራት ይቀጥላል ብለዋል። ትውልድ ኢትዮጵያውያኑ ወደ ሀገር ተመልሰው በኑሮ ራሳቸውን እስኪችሉ መርዳት የመጀመሪያው ኃላፊነት የኢትዮጵያ መንግስት ቢሆንም በዩኤንኤችሲአር ከለላ ስር ስለነበሩ ድርጅቱ እስኪቋቋሙ ለስደተኞቹ ድጋፍ ማድረጉን ይቀጥላል ብለዋል። የዩኤንኤችሲአር አሃዝ እንደሚያሳየው በኬንያ አሁንም 28416 ኢትዮጵያውያን ስደተኞች ይገኛሉ። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞ እናመሰግናለን። ገልሞ ዳዊት ያደረሰን ሌላ ዜናም አለ። በምስራቅ ጉጂ ዞን ኤልደሎ ወረዳ ቡልቡል መንደር ውስጥ ትናንትና የጸጥታ ኃይሎች የአካባቢው ነዋሪዎች የሰርግ ስነ ስርዓት በማካሄድ ላይ ባሉበት ተኩሱ ሲሉ የአካባቢው ነዋሪዎች ለቪኦኤ ገልጸዋል። ሰርጉ የማን እንደሆነ ከጠየቁ በኋላ ተቀምጠው ይጨዋወቱ በነበሩ ሰዎች ላይ ተኩስ ከፍተው ሳራ ደደቾ ገልገሎን እዚያው ገለው ህዝቡ ሸሸ፣ ሴቶች መሸሽ አልቻሉም ሲሉ የነዋሪዎች ገልጸዋል። አንዲት ሴት ልጇን ልታነሳ ስትል እጇ ላይ ተመታ ተሰብራለች፣ ህፃኗም ተመታለች ሲሉም አክለዋል። ሌሎች ሁለት ሰዎችን አባረው ካቆሰሉ በኋላ ሞተዋል ብለው ጥላዋቸው ሄዱ ሲሉ ነዋሪዎቹ ቀጥለውም አመልክተዋል። የነገሌ ሆስፒታል ሜዲካል ዲሬክተር ዶክተር መስፍን በጥይት የተመቱ ሶስት ሰዎች ወደ ሆስፒታሉ መምጣታቸውንና አንዱ ግን በጣም የተጎዳ ስለሆነ ወደ አዋሳ ሆስፒታል ለህክምና መላኩን ገልጸዋል። አቶ ኢያ ሁሴን የጉሚ ኤልዴሎ ወረዳ አስተዳዳሪ አንድ ሰው መገደሉ ሌሎችን መቁሰላቸው ለቪኦኤ ገልጸዋል። ህዝቡ ውስጥ ቆመው ተኩስ የከፈቱ ስለነበሩ አሉ። ራስን ለመከላከል ተኩስ ከፍተው ነው አንድ ሰው የሞተው። አሁን ኮሚቴ አቋቁመን እኔም ወደዚያ እየሄድኩ ነው። በወረዳው ያለው የጸጥታ ችግር ለመቆጣጠር እንቅስቃሴ እንደነበርና ሰርጉ ውስጥ ታጣቂዎች አሉ የሚል ነገር ተሰምቶ እንደነበረም ገልጸዋል። የደቡብ ሱዳን ፕሬዚደንት ሳልቫ ኪር ሀገሪቱን ሶስት ክልሎች ተጨምረው በ10 ክፍለ ግዛቶች አስተዳደር ስርዓት መልሶ ለማዋቀር ያደረጉትን ውሳኔ ካቢኔያቸው አጽድቆላቸዋል። ይህ የሆነው የፊታችን ቅዳሜ የሽግግሩ የአንድነት መንግስት ምስረታ ቀነ ገደብ ከመድረሱ አስቀድሞ መሆኑ ነው። ኪር በርስ በርስ ጦርነቱ ወቅት የዘረጉትን የባለ 32 ክፍለ ግዛት አስተዳደር ስርዓት የቀየሩት በተቃዋሚዎች ግፊት ተገደው ነው። ከአሁን ቀደም 2 ቀነ ገደቦች ያሳለፉት ኪር እና ተቀናቃኛቸው መሪ ሪያክ ማቻር መጪው የቅዳሜው ቀነ ገደብ ከመድረሱ በፊት የአንድነት መንግስታቸውን እንዲያቋቁሙ ዓለም አቀፍ ጫናው ተቀጣጥሏል። የአፍሪካ መንግስታት የሀገሮቻቸውን ጸጥታና መረጋጋት ለመጠበቅ በሚያደርጓቸው ጥረቶች ሀገራቸው ድጋፍ እንደምትሰጥ የዩናይትድ ስቴትስ ወታደራዊ አዛዦች አስገንዝበዋል። አዲስ አበባ ውስጥ ሲካሄድ የቆየው 8ኛው የአፍሪካ ሀገሮች የምድር ጦር ኃይሎች ጉባኤ ተጠናቋል። የአፍሪካ ወታደሮች የሰብአዊ መብት ከበሬታ ሪኮርዳቸውን እንዲያሻሽሉም ጥሪ ቀርቦላቸዋል። የዚህን ዝርዝር የያዘ ዘገባ በነገው ምሽት ዝግጅታችን እናቀርባለን። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮና የሳውዲው ንጉሥ ሳልማን ኢራን ስለደቀነቻቸው የጸጥታ ችግሮች ዛሬ ሐሙስ ሪያድ ላይ ተወያይተውበታል። ማይክ ፖምፔዮ ትናንት ለጋዜጠኞች በሰጡት ቃል ከኢራን ጋር ለመደራደር ዝግጁ ነኝ ብለው፣ ነገር ግን ከዚያች ሀገር መሪዎች ጋር የድርድሩ ጠረጴዛ ላይ ለመቀመጥ የምቸኩል አይደለሁም ማለታቸው ተጠቅሷል። ዩናይትድ ስቴትስ የኢራንን የኒውክሌየር መርሃ ግብር ከሚመለከተው ዓለም አቀፍ ስምምነት ከወጣች ወዲህ የሁለቱ ሀገሮች ውጥረት ማለትም የዩናይትድ ስቴትስና የኢራን ውጥረት እየተባባሰ መምጣቱ ይስተዋላል። ባለፈው ዓመት ኢራን የፈጸመችው ነው በተባለ ጥቃት የሳውዲ የነዳጅ ዘይት ጣቢያዎች ከተመቱ በኋላ ዩናይትድ ስቴትስ ተጨማሪ ወታደሮች ወደ ሳውዲ ልካለች። ቴህራን በጥቃቱ እጅ የለበትም ስትል ውንጀላውን አስተባብላለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ትናንት ባወጣው መግለጫ ወደፊት ምንም አይነት ጥቃት ቢቃጣ ለመከላከል ሲባል የሚሳይል መከላከያና ተዋጊ ጀቶችን አሰማርተናል ብለዋል። የውጭ ጉዳይ ፖምፔዮ በሶስት ቀናቱ የሳውዲ ጉብኝታቸው ከመሪዎቹ ጋር በሰብአዊ መብት ጉዳዮች ዙሪያ በተለይም በሳውዲ መንግስት ተከሶ ከሀገር እንዳይወጣ ተከልክሎ ስለሚገኘው ሳውዲያዊ አሜሪካዊ ሐኪም ለመወያየት እቅድ መያዛቸውን ገልጸዋል። ትናንት ረቡዕ ማታ ጀርመን ውስጥ ተጠርጣሪ አጥቂውን ጨምሮ የ11 ሰው ሕይወት የጠፋበትን ጥቃት ምርመራ የጀርመን ፌዴራል አቃቢያነ ሕግ ተረክበዋል። አቃቢ ሕጎች እንዳሉት አጥቂው በቀኝ ክንፍ ጽንፈኝነት ተነሳስቶ ነው ተኩስ የከፈተው። አጥቂው ሃናው በምትባል ከፍራንክፈርት ወጣ ብላ የምትገኝ ከተማ የውጭ ሀገር ተወላጆች በታደሙባቸው 2 ቡና ቤቶች ውስጥ ተኩስ ከፍቶ 10 ሰው ገሎ ብዙዎች ማቁሰሉን ፖሊሶች ገልጸዋል። እማኞች አጥቂው የተጠቀመበትን መኪና በመጠቆማቸው ፖሊስ ቤቱ ድረስ ተከታትሎት ቤት ውስጥ የአጥቂውን የራሱንና እናቱ ሳይሆኑ አይቀሩም የተባሉ ሴት አስከሬኖች እንዳገኙ ገልጸዋል። አጥቂው ይህን ድርጊት ከመፈጸሙ ከበርካታ ቀናት በፊት በማህበራዊ መገናኛ ያወጣቸውና ጽንፈኛ የፖለቲካ አመለካከቱን ይጠቁማል የተባለ ቪዲዮ በመመርመር ላይ መሆኑን የጀርመን ፖሊስ አስታውቋል። አዲሱ የኮሮና ቫይረስ ተያዦች ቁጥር ከምንጊዜው የሚበልጥ ቀንሷል ስትል ቻይና ተናገረች። ወረርሽኙ ከሁለት ወራት በፊት ከተቀሰቀሰ ወዲህ ቻይና ውስጥ ከ2000 የሚበልጥ ህዝብ እንደገደለ ይታወቃል። የሀገሪቱ የብሔራዊ ጤና ኮሚሽን ባወጣው መግለጫ እንዳለው በትናንትናው ዕለት የተመዘገቡት አዲስ የቫይረሱ ተጠቂዎች ቁጥር 394 ብቻ ሆኗል። ለንጽጽር ማክሰኞ ዕለት 1749 መመዝገባቸው ተጠቁሟል። አድማጮች፣ ለዚህ ሰዓት ያለን ዜና በዚሁ ያበቃል።
አመሰግናለሁ ቆንጂት። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ12040 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ የካቲት 12 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይም ስርጭታችንን በቀጥታ ማዳመጥ ይቻላል።
በሺህ የሚቆጠሩ ኢትዮጵያውያን ያለቁበት የሰማዕታት ቀን ነውና ዛሬ ሊዘከር ይገባል። በዚያን ወቅት ቀንጌታ ወፍታሄ ንጉሴ ባለቅኔው መችንባ ነበረሽ ከራሄል ያነሰ እንባ እንባ የሆነም ጊዜው ካልደረሰ ብለው የተቀኙትም ለዚህ ነበር።
ንጉሴ አክሊሉ በዚህ ምሽት የካቲት 12 ትውስታውን ይዞ ይመለሳል። ኢትዮጵያ የተፈጥሮ አካባቢ ስነ ምህዳርን የሚመለከቱ ጉዳዮችን በልዩ ሁኔታ የሚመለከት አረንጓዴ ችሎት ለማቋቋም ጉዞ ጀምራለች።
የእኛ ሀገርም በዛ መልኩ መሄድ በአካባቢ ጥበቃ ላይ እየተሰሩ ያሉ ስራዎችን ይበልጥ አጠናክረን እንድንሰራ ያግዛል የሚል ታሳቢ ነው የተያዘው።
ፍርድ ቤቱን ማቋቋሚያ ሕግ ረቂቅ እያዘጋጀ ያለውን ቡድን ዶክተር አየለ ሄጋና ይመራሉ። በተፈጥሮ አካባቢ ክፍለ ጊዜ ይመለሳሉ። ትናንት በጊዜ ጥበት ምክንያት ሳይተላለፍ የቀረ የኢትዮጵያን የመንግሥት ሠራተኞች የሚመለከት ዘገባም ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ዘገባ ይሰማል። በኢትዮጵያ አንድነትና ሰላም እንዲረጋገጥ ልማት እንጂ ጠብመንጃ ታንክ እንደማያስፈልግ ዛሬ ትናንት በደቡብ ክልል ስልጤ ዞን ወራቤ ከተማ ከሕዝብ ጋር የተወያዩት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አሳስበዋል። የሐዋሳው ሪፖርተራችን ዮናታን ዘብዴዎስ ዝርዝሩን ይዟል።
ጠቅላይ ሚኒስትር አብይ አህመድ ዛሬ ወራቤ ከተማ ሲደርሱ የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው፣ የፌዴራል የክልልና የዞን የስራ ኃላፊዎች እንዲሁም ቁጥራቸው የበዛ የስልጤ ዞን የወራቤ ከተማና የአካባቢ ነዋሪዎች የደመቀ አቀባበል አድርገውላቸዋል።
ጦርነት ሳይኖር ታንክ አያስፈልገንም። ደህንነት ስላለ፣ ትራክተር ማይምነት ስላለ፣ ትምህርት ቤት፣ የጤና ችግር ስላለ ሆስፒታል ማለት ነው የሚያስፈልገን።
ሰላም አንድነትና ብልጽግናን ለማረጋገጥ በጋራ መስራት አለብን ነው ያሉት ጠቅላይ ሚኒስትር አብይ አህመድ። ታዳጊዎችን ክላሽ ማሸከም ጦርነትን ማውረስ መሆኑንም በዚህ ወቅት ገልጠዋል። ከዚህ ባለፈም የህዝብ ተቀባይነትን ለማግኘት ሲባል ከሚደረገ ሸፍጥ ወደ ሀቅ መሸጋገር እንደሚገባ ጠቅሰው ባለፉት 27 ዓመታት ከነበረው መስመር አሁን ወደ ብልጽግና ጎዳና ገብተናል ማለታቸውን የአገር ውስጥ የመንግስት ብዙሀን መገናኛ ድርጅቶች ዘግቧል።
እውነት ነው። ላለፉት 27 ዓመታት መስመር ብለን ነበር። መስመር ጠበበንና ጉዟችን ስላስጨነቀን መደመርን መንገድ አደረግ ነው። መስመር ጠባብ ነው፣ መንገድ ግን ሰፊ ነው። ያቻችላል፣ ይሸከማል። በህዝቡ ዘንድ ቅቡልነትን ለማግኘት መንገዱ ሀቅ እንጂ ሸፍጥ አይደለም። ሸፍጥ ለጊዜው ማታለያ እንጂ በዘላቂነት ማሳመኛ ስለማይሆን የደረቀው ቀልባችን በፍቅር ተመልሶ ከሸፍጥ ወደ ሀቅ እንድንመለስና ኢትዮጵያን ወደ ብልጽግና ማማ እንድናወጣት ለሁላችሁም በዚሁ አጋጣሚ አደራ ማለት እፈልጋለሁ።
መንግስታቸው እዳ ያለበትን ሀገር እንደመረከቡም አገሪቱን ብልጽግና ለማድረስ እንቅልፍ አይኖረውም ያሉት ጠቅላይ ሚኒስትሩ ከሀገር ድህነት በላይ ኢዳ እንደሌለም ጠቅሰዋል። ድህነትን ማሸነፍ ለአንድ ወገን የሚተው ባለመሆኑ ኢትዮጵያውያን ጠንክረን ሰርተን ድህነትን በማሸነፍ የአገሪቱን ኢዳ እንከፍላለን ብሏል። የስልጤ ህዝብ ሰላም ወዳድ፣ በስራ ክብርነት የሚያምን ታታርና ከሌሎች የሀገራችን ህዝቦች ጋር በፍቅር የሚኖር ከሀገራችን አልፎ የተለያዩ ሀገራትን መዳረሻ በማድረግ የሰላምና የአንድነት ተምሳሌት መሆኑን ገልጠዋል። ስልጤ ዘግነት ወንዝነት መሆኑንም ያውቃል ብሏል ጠቅላይ ሚኒስትሩ።
ወንዝ የተነሳበት ቦታ አይቀርም፣ መነሻውን ሳይልክ የቻለውን ያህል እያለማ ይጓዛል። የስልጤም ህዝብ እንዲሁ ነው። መነሻው የስልጤ ዞን ወራቤ ከተማ ብቻ ባይሆንም መዳረሻው ግን ዓለም ነው። ስልጤዎች መደመር መንግስት ብላችኋል።
ስልጤዎች ድህነትን በመጠየፍ ሰርቶ መለወጥን መርህ አድርጎ በመትጋት በብልጽግና ጎዳና መራመድ የሚያስችለው የቆየ ባለቤት እሴት መሆኑን አስረድተዋል። ከስልጤ ዞን ነዋሪዎች የመሰረተ ልማት፣ የመልካም አስተዳደርና ወቅታዊ ሀገራዊ ጉዳዮችን ትኩረት ያደረጉ ጥያቄዎች ለጠቅላይ ሚኒስትሩ ተነስተዋል። ጠቅላይ ሚኒስትር አብይ አህመድም መንግስት ባለው አቅም ጥያቄዎችን ለመመለስ መስራት ያለበትን ሁሉ እንደሚሰራና ህብረተሰቡም የራሱን አስተዋጽኦ እንዲያበረክት አሳስቧል። በደቡብ ክልል የሚነሱ የክልልነት ጥያቄዎችን በተመለከተ ቀደም ብሎ ከክልሉ የተለያዩ አካባቢዎች ከተወጣጡ የህብረተሰብ ተወካዮች ጋር መወያየታቸውን አስታውሰው ጥያቄዎች በጥናት እንደሚመለሱና እሳቸውም በዚህ መንገድ እንደሚመለከቱ ገልጠዋል። በብሔር ብሔረሰቦች ቁጥር ክልል እንደማይመሰረት ነገር ግን የህዝቡ ራስን በራስ ማስተዳደር መብቱ እንደሚከበርም አስምሮበታል። ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙ ወዲህ በደቡብ ክልል የሚገኙ አብዛኛዎቹን ዞኖች ጎብኝተዋል። ከክልሉ ህዝብም ጋር ሰፋፊ ውይይቶችንም አድርገዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ለጠቅላይ ሚኒስትር አብይ አህመድና ለብልጽግና ፓርቲ ድጋፋቸውን ለመግለጽ በምስራቅ ሐረርጌ አንዳንድ ቦታዎች ለማካሄድ ታስቦ የነበሩ ሰልፎች እክል እንዳጋጠማቸው አንዳንድ ተሳታፊዎች ገልጸዋል። በሌላ በኩል ደግሞ ሻሸመኔ ላይ የተደረገው ሰልፍ በሰላም መጠናቀቁን ሙክታር ጀማል ዘግቧል።
የኢትዮጵያ ምርጫ ቦርድ የምርጫ ጊዜ ሰሌዳን ካሳወቀ ሳምንት ባልበለጠ ጊዜ ነው በኢትዮጵያ የፖለቲካ ውጥረት እየታየ የሚገኘው። በተለያዩ የድጋፍና ተቃውሞ ሰልፎች ውስጥ ችግሮች መኖራቸው ለአንዱ የተወጣውን ሌላኛው መቃወሙን ወይ ደግሞ ክልከላዎች መንጸባረቃቸው ነው የሚነገረው። በሰሞኑ ጠቅላይ ሚኒስትር አብይ አህመድና ብልጽግና ፓርቲን ለመደገፍ እየተወጡ ያሉ ሰልፎች ይታያሉ። በዛሬው ዕለት በሻሸመኔ ከተማ የተደረገው የብልጽግና ፓርቲ ድጋፍ ሰላማዊ በሆነ መንገድ መጠናቀቁን ነው ከዛ ያነጋገርኩት ለአሜሪካ ድምፅ የተናገረው።
የዛሬው ድጋፍ ሰልፍ መንገድ ላይ አይደለም ሰልፉ የተካሄደው፣ ስቴዲየም ውስጥ ነበረ። ለመንገድ ላይ እንትን የተደረገው ነገር እኔ ያየሁት የለም።
በምስራቅ ሐረርጌ የተደረገው ዛሬ የብልጽግና ፓርቲ ድጋፍ ሰላማዊ ሰልፍ በሰላም አለመጠናቀቁንና መታወኩንም ነው ቪኦኤ ያነጋገራቸው ሰዎች የሚገልጹት። የብልጽግና ፓርቲ ደጋፊ መሆናቸውን የገለጹትና ለድጋፉ ወደ ሐረማያ ሲጓዙ ችግር አጋጠመን ያሉ ሰው ይህን ገልጸዋል።
ፋድር ወር ይባላል። ከመልካ ገመቹ ቀበሌ ገብሬ ማህበር ነው ከአረማ። የእኛ ፍላጎት ላይ ዛሬ ተሰብስበን ወደ አብይ መደገፍ ወደ አረማያ ሲካሄድ እየነበሩ ዳይራይቴኦ የሚባለው መንገድ ላይ መንገድ ዘግቶ የእኛ መኪናም ተሰባብሮ መለሳ።
ማን ነው የመለሳችሁ?
የአወዳይ ብዙ ሰዎች ናቸው። የቅለው የአወዳይ ህዝብ ነው። የእኛ 27 መኪና ነው ተሳፍሮ የሄዱት። ወደ ላይ የሚሄዱት መኪና ፊትና መስታወት ተሰባብሮ ነው የተመለሱት።
እዛው ምስራቅ ሐረርጌ ቁምቢ ወረዳ ሚኖ ላይ የተደረገው ሌላኛው ለብልጽግና የተጠራው የድጋፍ ሰልፍ ችግር እንደገጠመው ነው ቪኦኤ ያነጋገራቸው ሰው የሚናገሩት። የሰልፉ ሂደት በመንግስት አካላት አስገዳጅ እርምጃም የታከለበት ስለነበረ ነው ችግር የተፈጠረውም ሲሉ ተናግረዋል።
ሰልፉ ላይ የሆነ ግጭት ነበረ። ግጭቱ ወጣቶች መሀልና መንግስት መሀል የሆነ ግጭት ነበር እና በቃ ልጆቹን ግማሽ እስር ቤት አስገቡና አሁን በከተማ በሆቴል ነው ተይዞ ያለው።
የግጭቱ መነሻ ምን ነበረ? ለምንድን ነው ወጣቶችና የጸጥታ አካላት ሊጋጩ የቻሉት? ከምን አንጻር ነው?
መንግስት በቃ በስልጣን ላይ ያላችሁ ህዝቡ አልወጣም ከሆነ በቃ እናንተ ስልጣን ላይ ያባራላችሁ ምናምን የሚለው ነገር አለ ብሎ በቃ ህዝቢ በግቢ ስንወጣ ተደርጓል።
በምስራቅ ሐረርጌ ቁምቢ ወረዳ ሰልፉን ተከትሎ በተቀሰቀሰ ተቃውሞ የታሰሩ ሰዎች ጉዳይን በተመለከተ የወረዳው ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ መሐመድ አልይኝ ይህ ነው የሚባል ግጭት በአካባቢው አለመከሰቱን ገልጸው፣ ነገር ግን ሰልፍ የወጡ ሰዎችን የሚረብሹ ስለነበሩ በቁጥጥር ስር መዋላቸውን ተናግረዋል። በዚህ ሂደትም ሰልፉን ረብሸዋል ያላቸውን ሁለት ሰዎች ፖሊስ መያዙን አቶ መሐመድ ተናግረዋል።
አለ ለገኝማታ ነጋያኔ አዋስኒ በሄ ቀይዶሰት ዲቢያኔ
ሰላማዊነቱን በተመለከተ ሰዎች በሰላም ነው ድጋፋቸውን ገልጸው ወደ ቤታቸው የተመለሱት። ነገር ግን ይህንን ለማክሸፍ ሙከራ ሲያደርጉ የነበሩ ሰዎች አሉ። የደረሰ ችግር ባይኖርም ትንኮሳ የሚያደርጉ ሰዎች ነበሩ። ሁሉም ሰው በራሱ ፍላጎት ነው ወጥቶ እንዲደገፍ የተደረገው። ድጋፍ የወጡትን ሰዎች ሲያደናቅፉ የነበሩ በፖሊስ ቁጥጥር ስር ውለዋል። ሰው የፈለገውን መደገፍ የፈለገውን መቃወም ይችላል። ነገር ግን ይህንን መደገፍ አትችሉም ብሎ መንገድ ላይ ቆሞ መከልከል ስህተት ነው ያሉት። በአጠቃላይ ምስራቅ አረርጌ ላይ እየተደረገ ያለውን የድጋፍ ሰልፍን በተመለከተ የዞኑን መንግስት ኮሙኒኬሽን ኃላፊ አቶ አያሌው ታከለ ዛሬ የተደረጉ ሰልፎችን ጨምሮ እየተደረጉ ያሉ የድጋፍ ሰልፎች የተወሰኑ እክሎች ቢያጋጥሟቸውም በመቋረጥ ደረጃ ምንም ችግር እንዳልተከሰተ ነው የሚናገሩት።
ህዝቡ ለውጦንና እንደውም የብልጽግና ፓርቲን በመደገፍ ከትናንት ጀምሮ እንደ ምስራቅ አረርጌ ወጥቶ ሀሳቡን ድጋፉንና አስተያየቱን እየሰጠ ነው። ከትናንት ጀምሮ እስከ ነገ ድረስ እንደሚካሄድ ነው ተካሂደዋልም ብዬ ነው የሚያስበው። ህዝቡ እንፈልጋለን ብሎ ወደ ሰልፍ እየሄደና ሰልፉንም እስከ ጠዋት እስከ 6 ሰዓት አካባቢ በተለያየ ወረዳዎች ላይ እና ተካሂዶ ህዝቡ በሰላምም ገብቷል። ሀሳቡንም የፈለገውን ሀሳብ አራምዶ ድጋፉን በሀሳብም በንብረትም በተለያዩ እንቅስቃሴዎች አካሂዶ ገባ መሆኑን ነው። ዛሬ
ለምሳሌ ወደ ሀሮማያ የብልጽግና ፓርቲን እና ዶክተር አብይን ለመደገፍ ሲሄዱ የነበሩ ደጋፊዎች አወዳይ ስንደርስ ወጣቶች መንገድ ላይ መኪናችንን ሰባብረው ወደዛም እንዳንሄድ ከልክለውናል፣ ችግርም ደርሶብናል ሲሉ ነበር ያነሱት። ሚኖ ላይም ችግር መከሰቱን ነው የሚናገሩት። ይህም በተመለከተ ምን ይሉኛል?
ህዝቡ የፈለገውን ፓርቲም ይሁን ሌላውም ይሁን መደገፍ መቃወምም እንዳለው የዲሞክራሲ ኤክሰርሳይዝ ነው። ይሄ አንዱ የዲሞክራሲ ግንባታ ነው፣ ስነ ስርዓትም ነው። አርማያና ሚኖ አካባቢ የተደረገው ሰልፍ እስካሁን በሰላማዊ ሰልፍ ነው ተደርጎ የገቡት። አንዳንድ ጸረ ሰላም ኃይሎች ደግሞ ሊኖሩ ይችላሉ፣ ይህ ይታወቃል። ሁሉም ሰው አንድ ሀሳብ አለው ማለት አንችልም፣ ወይ ደግሞ ሁሉም ሰው አንድ ድጋፍ ያካሂዳል ማለትም አንችልም። ሰው የተለያየ ሀሳብ እንዳለው መልኩም እንደምለያይ የተለያየ ሀሳብ ሊኖር ይችላል። የተፈጠረች ችግር የለም። አሁን የተጠየቀኝ በሁለቱ ወረዳዎች አካባቢ በሰላም ሰልፉን አካሂዶ ድጋፉን ሰጥቶ ለብልጽግና ፓርቲ ያለውን ሀሳብ ያለውን ድጋፍ አድርጎ ወደ ቤቱ የገባ መሆኑን ነው።
የፖለቲካ እንቅስቃሴ ተሳትፎ፣ ሰልፍ፣ ድጋፍና ተቃውሞ በአንደኛው ክልከላ በሌላኛው ኩርፊያ በቅርብ ከተለያዩ ድርጅቶች እንደ ስሞታም እየቀረበ መሆኑ ይታያል። ለዚሁ አብነት ከዚህ ቀደም የኦሮሞ ፌዴራላዊ ኮንግረስ ጅማ ላይ ሰልፍ ተከልክለናል ማለቱ የሚታወስ ነው። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ
አመሰግናለሁ። ሙክታር፣ በሌላ በኩል ደግሞ ጋምቤላ ላይ ዛሬ የተካሄደውን ሰልፍ አስመልክቶ ናኮር መልካ ተከታዩን ዘግቧል።
ዛሬ በጋምቤላ ከተማ በተካሄደው የብልጽግና ፓርቲና ጠቅላይ ሚኒስትር ዶክተር አብይ አህመድን ለመደገፍ በተደረገው የድጋፍ ሰልፍ ላይ ከተሳተፉ መካከል የክልሉ ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ ኦቶ ኦኮት አንዱ ናቸው። ብልጽግና ፓርቲ እውነተኛ የዲሞክራሲያዊና ፌዴራላዊ ስርዓትን የሚያረጋግጥ ነው ብለዋል። ለድጋፍ ሰልፉ ዋና ምክንያት ነው ያሉትንም እንዲያብራራሉ።
ያው በዋናነት የድጋፍ ሰልፉ ዋና ምክንያት ከዚህ ቀደም የነበረው ኢህአዴግ መሪነት ለ27 ዓመታት ጋምቤላ ክልል የነበረው ፓርቲ እንደ አጋር ነበር ሲጠራ የነበረው። በሀገር አቀፍ ማዕቀፍ የሚወሰኑ ድርጅታዊ ውሳኔዎች እና መንግስት ውሳኔዎች ጋምቤላ ክልል እየወከለ እና እያሳተፈ አልነበረም። ዶክተር አብይ ወደ ስልጣን ከመጡ ወዲህ በሀገር አቀፍ ደረጃ አንድ ውድ ፓርቲ በመመስረት አጋር የነበረው ድርጅቶች እንደ ጋምቤላ፣ አፋር፣ ሶማሌ፣ ቤኒሻንጉል እንዲሁም ሐረር ከአጋርነት ወደ ሙሉ አባልነት ወይም ሙሉ ተሳታፊነት እና ተጠቃሚነት የተሸጋገርንበት ምዕራፍ በመሆኑ ምክንያት በማህበረሰቡ ዘንድ ትልቅ ተቀባይነት አገኝተው ይህንኑ የተፈጠረው ትልቅ ድል እንደ ግብዓት በመውሰድ ዶክተር አብይ የጀመረውን ለውጥን ለመደገፍ ተብሎ አሁን ህዝቡ የወጣ
የብልጽግና ፓርቲን ስርዓት እንደ አዳዊ ስርዓት አድርገው የሚያነሱ ሰዎች አሉ እና ምን ይላሉ እርሱ በዚህ ላይ?
አሁን ያለው ሁኔታ ያ ማዕከላዊነቱ አዳዊነት አይደለም። የነበረው ፌዴራሊዝም የእውነተኛ ፌዴራሊዝም እንዲሆን የሚያደርግ ነው። ትክክለኛ ፌዴራሊዝም አገላይ አይደለም፣ አሳጣፊ፣ የራሴ ድልን በራስ መወሰን በትክክለኛ የሚያረጋግጥ ትክክለኛ የእውነተኛ ዲሞክራሲና ፌዴራሊዝም የሚያረጋግጥበት ስርዓት ነው።
ሌላው በሰልፉ ላይ የተሳተፉት የጋምቤላ ነዋሪ አቶ ኦሞድ ኦቻላ በበኩላቸው ሰልፉን የወጣ ነው ብልጽግናን ለመደገፍ ብቻ ሳይሆን እየታየ ያለውን ለውጥ ወደኋላ ከሚጎትቱ ሰዎች ጎን እንደማንቆም ለማሳየት ነው ይላሉ።
ህዝቡም አቅሙን በፈቀደ ሁሉ በነቂስ ወጥቶ ድጋፉን ገልጿል። ጉዳዩ አጭር ጊዜ ስለነበረ ቲሸርት ሙሉ በሙሉ ታትሞ አልደረሰም እንጂ ያው ስቴዲየም ከሞላ ጎደል ያው የዶክተር አብይን ፎቶ ያለበትን ቲሸርት ለብሶ በነቂስ ነው ህዝቡ ወጥቶ የደገፈው ማለት ነው። በሰልፉ ላይ ያው የተነሱትን መፈክሮች መነሻችን መደመር ነው፣ መድረሻችን ደግሞ ብልጽግና ነው የሚል ነው። ከብልጽግና ጋር ወደፊት እንሄዳለን ነው። ብዙ ለመፈክሮች በእርግጥ ነበሩ። ለ27 ዓመት ሙሉ እንደ ሁለተኛ ዜጋ ተደርገን ስንቆጠር የነበርን ሰዎች አሁን የተገኘው ድል ደግሞ ወደኋላ እየጎተቱ በተለያዩ ምክንያቶች እየፈጠሩ ይሄን ለውጡን እንዳይሳካና አሁን ወደ ገባንበት ለውጥ ወደፊት እንዳንራመድ እንቅፋት የሆኑትን ሰዎችን ከእነሱ ጎን እንደማንቆምና አሁን ዶክተር አብይ የጀመሩትን ለውጥ እስከ መጨረሻ ድረስ ከእነሱ ጋር አብረን ለመቀጠል ነው።
ብልጽግና ፓርቲ ከዚህ በፊት ከነበረው ጭቆና ያወጣን በመሆኑ ነው ለመደገፍ አደባባይ የወጣ ነው ያሉት ደግሞ አቶ ኦኬው ኦር ናቸው።
ዛሬ በጋምቤላ ርዕሰ ከተማ የተካሄደው የድጋፍ ሰልፍ እኛ ክልባችን ተቀበለናል፣ በደምብ ደስ ብሎናል። ከዚህ በፊት የነበሩ ጨቆና በኢህአዴግ ጊዜ አንዳንድ ብሔሮች አናሳ ህዝቦች አፈናዎች ይፈጠርባቸዋል። እንደ ጋምቤላ ክልል አሁን ከዚህ በፊት ሽፍታ እየተባል ነው ብዙ ሰዎች የታስሩበት ሁኔታ ነበረ። ግን ብልጽግና ከገባ ወዲህ ወይንም ዶክተር አብይ ጠቅላይ ሚኒስትር ከሆኑ ወዲህ በተደረገው ይቅርታ ብዙ የእኛ ዜጎች ከነበሩ ሰቃይ ከነበሩ እስር ቤቶች የተፈቱበት ሁኔታዎች እሱንም ትልቅ ልውጥ ነው። በአሁኑ ሰው ይችላል ያለው አሳብ ደግሞ ማነሳት ይችላል። ያ እንደ ትልቅ ልውጥ አገኝተናል።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና ብልጽግና ፓርቲን የሚደግፉ ሰልፎች በተለያዩ ከተሞች ሲካሄዱ እንደነበር መዘገባችን ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ወደ ተከታዩ የመጽሔት ርዕስ እናልፋለን። ኢትዮጵያዊ ዜግነትን መልሶ ለማግኘት ማመልከቻ ማቅረብ ብቻውን በቂ እንዳልሆነ መረዳቱን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ዝርዝሩን ጽዮን ግርማ ይዛለች።
የኦሮሞ ፌዴራላዊ ኮንግረስ ኦፌኮ አዲስ አባል የሆኑትን የአቶ ጃዋር መሐመድን የዜግነት ጉዳይ በተመለከተ በቦርዱና በፓርቲው መካከል አከራካሪ ሆኖ መቆየቱን የገለጹት የቦርዱ የኮሚኒኬሽን አማካሪ ወይዘሪት ሶሊያና ሽመልስ ቦርዱ ለውሳኔ የተቸገረበት ሀሳብ እንዳለው በመግለጽ የዜግነት አመላለስ ሂደት አሰራርን በተመለከተ ማብራሪያ እንዲሰጠው የጠየቀው የኢሚግሬሽን ዜግነትና ወሳኝ ሁነት ኤጀንሲ ዝርዝር ማብራሪያ የያዘ ምላሽ እንደሰጠው ተናግረዋል። ቦርዱ ልኮት የነበረውን የጥያቄ ጭብጥ ወደኋላ መለስ ብለው ያብራራሉ።
ጠየቅናቸው የነበረው ጭብጡ ኦፌኮ እንደ ፓርቲ በዚህ ጉዳይ ጥያቄ ሲጠይቅ መልስ ሊሰጥ ያለ የነበረው ዋና ዋናዎቹ ሶስቱ መስፈርቶች ማለትም አቶ ጃዋር ወደ ሀገር ቤት ተመልሰው ኢትዮጵያ ውስጥ እየኖሩ እንደሆነ፣ ከዛ በተጨማሪ ደግሞ ከዚህ በፊት የነበራቸውን የሌላ ሀገር ዜግነት መተዋቸውን፣ ከዛ ደግሞ ያንን ማመልከቻም ደግሞ መኖራቸው ከመኖሪያ ዘያቸውን እዚህ ማድረጋቸውን ዜግነት መተዋቸውን የሚገልጽ ማመልከቻ ለኤጀንሲው በማስገባታቸው ከዚህ በኋላ ከኤጀንሲው የሚጠበቅ ምንም አይነት የጽንሰን ሆነ የሰነድም ሆነ ሌላ ምላሽ የለም። ምክንያቱም ከህግ በሚመለች መብታቸው አውቶማቲካሊ ኢትዮጵያዊ ሆነዋል ማለት ነው ብሎ ሰነድ ማቅረብ አይገባንም ብሎ ነበረ ምላሽ የሰጠው። በቦርዱ ደግሞ የኤጀንሲውን የጠየቀው ጥያቄ ምን ነበረ? ኤጀንሲው በህጉ ላይ በአንቀጽ 22-23 ላይ የተቀመጠው ኢንተርፕሬት ከማድረግና ትርጉም ከመስጠት ይልቅ ኤጀንሲው በዛ ህግ መሰረት የሚሰራው እንዴት ነው የሚለውን ለኤጀንሲውን ወድል የሰጠ ነው። እንዴት እንደሚሰራ ጭብጡን በግልጽ አስቀምጠን
አያይዘውም ማብራሪያ እንዲሰጣቸው የጠየቁት ኤጀንሲው የሰጣቸው ምላሽ ይዘት ምን እንደሆነ ያስረዳሉ።
አዎ፣ ኤጀንሲ ያለው ምንድን ነው እንግዲህ አንድ ሰው የትውልደ ኢትዮጵያ የሆነ ኢትዮጵያ ዜግነቱ መልሶ ለማግኘት ማመልከት ይችላል ብሏል። ማመልከት ሲያመለክት ደግሞ ወደ ሀገር ውስጥ መመለሱን፣ ኢትዮጵያ ውስጥ መኖሪያ ውስጥ ማድረጉን፣ የቀድሞ ዜግነቱን መተውን እና ከዛ ደግሞ ማመልከቻውን አንድ ላይ አድርጎ ለኤጀንሲው ማመልከት ይችላል ይላል። ከዛ ኤጀንሲ በተጨማሪ የገለጸው ምንድን ነው የማመልከቻ ሲደርሰው ይህን ማመልከቻ የሚያይ ኮሚቴ እንዳለ ገልጾልናል ኤጀንሲ። ያ ኮሚቴ ተሰብስቦ አይቶ የውሳኔ ሀሳቡን ለኤጀንሲው ኃላፊ እንደሚያቀርብ ለተቋሙ እንደሚያቀርብና ተቋሙ ይህንን የውሳኔ ሀሳብ ሲቀርብለት ቢያውን ያቀረበው ግለሰብ ኢትዮጵያዊ ዜጋ መሆኑን ከወሰነ እና ኢትዮጵያዊ ዜግነት መልሶ ማግኘት መቻሉን ከወሰነ እሱን የሚያረጋግጥ የዜግነት የምስክር ወረቀት እንሰጣለን።
በሌላ በኩል አቶ ጀዋር መሐመድ ይህን ጉዳይ በተመለከተ በፌስቡክ ገጻቸው ላይ ባሰፈሩት ዝርዝር ማብራሪያ አንድ ቀንም ቢሆን የአሜሪካ ዜግነት መውሰዳቸውን ደብቀው እንደማያውቁ፣ ለምርጫ እንደሚወዳደሩ ከወሰኑ በኋላም የአሜሪካ ዜግነታቸውን ለመተው እንደሚፈልጉ በይፋ ገልጸው ተገቢውን ሂደት ማከናወናቸውን፣ በአሁን ሰዓትም የአሜሪካን ዜግነት ማጣታቸውን የሚያረጋግጥ ሰርተፍኬት መቀበላቸውን ገልጸው ማመልከቻና ሰነዶቻቸውን ለሚመለከተው የመንግስት ቢሮ ማስገባታቸውን በዝርዝር አስፍረዋል።
አሁን ከኔ የሚጠበቁ ህጋዊ ሂደቶችን ሁሉ ፈጽሜም እንኳን የምርጫ ቦርድ ሰዎች የኢትዮጵያ ባለስልጣናት ላይ ጫና በመፍጠር ሂደቱን ለማወሳሰብ እየሞከሩ ነው። ሆኖም ይሄን ለማድረግ ምንም የህግ ድጋፍ የላቸውም። በኔ በኩል የሚጠበቁ 3 ሂደቶችን በአግባቡ ፈጽሜያለሁ። የዜግነት ሰነድ መልሻለሁ። የቀድሞ ዜግነቴን ጥያለሁ። ማመልከቻዬና ሰነዶቼን ለሚመለከተው የመንግስት ቢሮ አስገብቻለሁ።
ወይዘሪት ሶሊያና ሽመልስ በበኩላቸው ቦርዱ ከኤጀንሲው የተሰጠው ምላሽ ማመልከት ብቻውን በቂ እንዳልሆነና የዜግነት የምስክር ወረቀት ማቅረብ ስለሚያስፈልግ ይህን መነሻ በማድረግ የአቶ ጀዋር መሐመድን የኢትዮጵያዊ ዜግነት የምስክር ወረቀት ኦፌኮ በ10 ቀናት ውስጥ ለቦርዱ እንዲያቀርብ ደብዳቤ መጻፋቸውን ይናገራሉ።
ቦርዱ ምንድን ያለው ይህንን አይቶ የኦፌኮ ክርክር በአንድ በኩል አለ። ፓርቲው ያቀረበው ምንም አይነት ሰነድ አያስፈልግም፣ የሰነድ የሚመለክ ሰነድ የለም፣ እነዚህ መስፈርቶች ተሟልተው ማመልከቻው ከገባ አውቶማቲካሊ የኢትዮጵያ ዜግነት እንዳገኙ ነው እና ስለዚህ ምንም አይነት ሰነድ ለማቅረብ አንገደድም ብሎ ያቀረበው ክርክር ነበረ። ከኤጀንሲው ደግሞ በአንድ በኩል ደግሞ ቦርዱ የተረዳው ደግሞ ከኤጀንሲው ምላሽ በእርግጥ የሚሰጥ ሰነድ መኖሩን እና ከማመልከቻው በተጨማሪ በኮሚቴ መታየት እና ሰነድ ደግሞ እንደሚሰጥ ሰርተፍኬት እንደሚሰጥ ከውስጥ ከኤጀንሲ ውሳኔ ተረፈ። ስለዚህ በሁለቱ መካከል ያው ልዩነት አለ ማለት ነው። ፓርቲው ያቀረበው መከራከሪያ እና ኤጀንሲው አሰራሪ ነው ያለው መካከል ላይ ያለው ልዩነት አለ። ስለዚህ ዛሬ ለኦፌኮ በላክነው ደብዳቤ ቦርድ የላከው ደብዳቤ ላይ የገለጸው ከኤጀንሲ ያገኘነውንም ደብዳቤ አባሪ አድርገን ለፓርቲው ልከናል። ስለዚህ ኤጀንሲው በላከልን ደብዳቤ መሰረት በኮሚቴ ተወስኖ ውሳኔ ሀሳቡ ለባለስልጣኑ ቀርቦ የሚሰጥ ሰነድ መሰረት ስላለ ያንን ሰርተፍኬት ተባካቸው አቅርቡልን ብለን ነው ማለት ነው በደብዳቤ መልስምላቸው።
የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና በበኩላቸው አቶ ጀዋር አስፈላጊውን ሁሉ አሟልተው ማስገባታቸውንና ሕጉም ቢሆን ኤጀንሲው ውሳኔ ይሰጣል እንደማይል ገልጸዋል። ሕጉንም በሚገባ ማንበባቸውን ይናገራሉ።
አማርኛ ማንብባለው፣ በእንግሊዝኛ ማንብባለው። በሁለቱም ማመልከት ይላል፣ በእንግሊዝኛ አፕላይ ይችላል። ውሳኔያቸውን አይጠይቅ ወስኑ የሚል የለበት። እንግዲህ እንዳልኩሽ ናውንስ ማድረግ፣ ወደ ሀገር ተመልሶ መኖር መጀመር፣ ከዛ በኋላ ደግሞ ማመልከት ወይም ይህ አፕላይ ይችላል በቀጥታ እንጂ መንግስት የመንግስት ኢሚግሬሽን ይወስናል አይወስንም እነዛ የሚባለው ለአራት ፓስፖርት ለመስጠት ካልሆነ የመጠቀ ዜግነት ጥያቄ ላይ ለኛ በቂ ነው የሚል እንትን አለ። ዜጋን እኮ መከልከል አይቻልም። ወንጀል ከሰጋ ታስራለች እንጂ አንድ ዜጋ ዜግነት አይገባውም ብሎ መከልከል በየትኛውም ዓለም ህግ ድሮ በጀነት ጆሴፍ ስታሊን ዘመን ማባረር ይቻል ነበረ። ወደ ማሳደድ ከሀገር ሪፖርት ማድረግ ለምሳሌ ትሮትስክ ነው ደቡብ አሜሪካ ውስጥ ነው የሞተው ጆሴፍ ስታሊን አባረሩት ማለት ከዛ በዛን ዘመን እንጂ አሁን ባለው 21ኛው ክፍለ ዘመን አንድ ዜጋ ወንጀል እንኳን ቢሰራ ታስራለች። ሌላ አማራጭ የለም። ዞሮ ዞሮ ግን በእኛ በኩል ያለው ህግ ውሳኔ አይልም።
አያይዘውም አቶ ጀዋር ህጉ የሚጠይቀውን ሁሉ በማሟላቱ ኢትዮጵያዊነቱን ሊከለክለው የሚችል አካል አይኖርም ብለዋል። በሌላ በኩል ኤጀንሲው አስፈላጊው መስፈርት ከቀረበለት በኋላ በምን ያህል ጊዜ ውስጥ ተሰብስቦ ውሳኔውን ይሰጥ እንደሆነ የጠየቅናቸው ወይዘሪት ሶሊያና ይህን በተመለከተ ቦርዱ ለኤጀንሲው ጥያቄ እንዳላቀረበና ኤጀንሲው ምላሽ እንዳልሰጣቸው ገልጸዋል። በእኛም በኩል ኤጀንሲው አስፈላጊው መስፈርት ከቀረበለት አስፈላጊ የተባለውን የዜግነት ምስክር ወረቀት በምን ያህል ጊዜ እንደሚሰጥ ወይም መስጠት እንዳለበት የተደነገገ ህግ እንዳለ ለመጠየቅ ጉዳዩ ይመለከታቸዋል ወደ ባሉት የኤጀንሲው ኃላፊ የእጅ ስልክ ላይ ደጋግመን ደውለን ነበር። ስልካቸው ስለማይነሳ ምላሻቸውን ማግኘት አልቻልንም። ምላሻቸውን እንዳገኘን ይዘን እንመለሳለን። አድማጮች፣ በዚህ ጉዳይ ላይ የውጭ ዜግነት ያላቸው የፖለቲካ ፓርቲ አባል ሆነዋል የሚባሉ ሰዎችን በተመለከተ የሚቀርቡ ቅሬታዎችና ምላሾችን አጠቃሎ የያዘ የሁለተኛውን ክፍል ዘገባ በነገው ዕለት ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
Oh. አመሰግናለሁ ጽዮን። ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል እስከ ምሽቱ 4 ሰዓት። አሁን ከምሽቱ 3 ሰዓት ከ35 ደቂቃ ሊሆን ጥቂት ሰከንዶች ይቀራሉ። ዝግጅታችን በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው እየደረሳችሁ ያለው። እንዲሁም amharic.voanews.com ዌብሳይታችን ነው። ዝግጅቶቻችንን ማግኘት ትችላላችሁ። በፌስቡክና በትዊተር እንዲሁም በሌሎች የማኅበራዊ መገናኛ ዘርፎች በኢንስታግራም፣ በዩቲዩብ ቪኦኤ አምሃሪክ ብላችሁ ብትከተሉን ታገኙናላችሁ። ዝግጅቶቻችንን በቪዲዮም በድምፅም በጽሑፍም ማግኘት ይቻላል። ስርጭቶቻችንን ከኦዲዮ ናውም እንዲሁም በእጅ ስልካችሁ voa.horn.mobi ብላችሁ ልታገኙም ትችላላችሁ። ካለበለዚያም አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ በቀላሉ ልትከታተሉን ትችላላችሁ። መሳተፍም ይቻላል። በአሃዱ ራዲዮ 94.3 ላይም በቀጥታ እንገኛለን። እንዲሁም በፌስቡክ ላይቭ አት ቪኦኤ አምሃሪክ ላይም አለን። ከዚህ መደበኛ ዝግጅታችን በተጨማሪም በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡም እንጋብዛለን። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ተተኪው ቴክኒሽያን ቮይቴክ ዞርኒያክ በስቱዲዮ የስቱዲዮ መሳሪያዎች ላይ ይገኛል። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ለዜናው ቆንጂት ታየ፣ ዋና አዘጋጅ ትዝታ በላቸው፣ እኔም ማስተናጋጃችሁ ሰሎሞን አባተ በምሽቱ አብረናችሁ ነው ያለ ነው። ልክ የዛሬ 83 ዓመት የግራዚያኒ ጦር በሰላማዊ ሰዎች ላይ እጅግ የከፋ ፍጅት ፈጸመ። የካቲት 12 1929 ዓመተ ምህረት የራዲዮ ማስታወሻ የታሪኩን ያህል ዘመን የጠገበውን ይህንን የራዲዮ ማስታወሻ ያደረሰን ንጉሴ አክሊሉ ነው።
ከ60 ዓመት በፊት ነው ጋዜጠኛው ልክ እንደ ዛሬ የካቲት 12 የሰማዕታት ቀን ላይ ልዩ ፕሮግራም ለመስራት ፈልጓል። ይህንኑ በጊዜው ለነበሩት ሚኒስትር አማክሯቸው በሐሳቡ ተስማምተው ቀጥል ብለውታል። ቀደም ብሎ ነበርና ዝግጅቱን ለማቀነባበር የፈለገው ድምፅ ላይብረሪ ገብቶ ለዝግጅቱ ተስማሚ የሆነ ዜማ ሲፈልግ ያጣል። ሬዲዮ ጣቢያውም ከተቋቋመ ገና 18 ዓመት ስለነበረው ድምፅ ላይብረሪው በሚገባ አልተደራጀም። በላይብረሪው ያለው እንደ ፉከራ ሽለላ ቀረርቶ ብቻ ነው። እንደውም ያን ጊዜ የኢትዮጵያ ሬዲዮ ዜናም ሆነ ሙዚቃ ፕሮግራም የሚያስተላልፈው ዘማሪያን፣ ድምፃውያን ከሀገር ፍቅር ቲያትር ቤት መጥተው ስቱዲዮ ገብተው ቆመው ዘምረው ነበር። በሰዓቱ ተገኝተው ያ ድምፅ የሚተላለፈው ስለዚህ ድምፅ መቅረጫ አልነበረም። ይሄ ችግር ነበርና ጋዜጠኛው ብልህ ስለነበረ አገር ፍቅር ቲያትር ቤት ከዛው ከማስታወቂያ ሚኒስቴር ወጣ ብሎ፣ በነገራችን ላይ ያን ጊዜ አገር ፍቅርና ብሔራዊ ቲያትር ሁለቱም በማስታወቂያ ሚኒስቴር ስር ነበሩ፣ ወጥቶ ለአንዱ ድምፃዊ ያማክረዋል። ያ ድምፃዊ እኔ ያለፍኩበት እኮ ነው፣ ችግሩን እኮ አይቼዋለሁ፣ ያን ሁሉ የተከፈለውን መስዋዕትነት አይቻለሁ እኮ፣ እኔ በአጭር ጊዜ ውስጥ አዘጋጅቼ እመጣለሁ ብሎት ተነጋግረው ይለያያሉ። ድምፃዊው ዜማውን ሰርቶ አቀነባብሮ አዘጋጅቶ ለጋዜጠኛው ልክ በጊዜው ይሰጠዋል። ጋዜጠኛውም ያንን ተጠቅሞ ፕሮግራሙን በዕለቱ በቀኑ የካቲት 12 ቀን ለአየር ለስርጭት ለሰው ጆሮ እንዲበቃ ያደርገዋል። ፕሮግራሙ እጅግ ሲበዛ ተደነቀ። በህዝብ ዘንድ መነጋገሪያም ሆነ። በታሪክ እንደሚታወቀው የካቲት 12 ቀን የሰማዕታት በዓል ግራዚያኒ በ1929 ዓመተ ምህረት የዛሬ 83 ዓመት ከአዲስ አበባ በተለይ ችግረኛ የሆኑ ሰዎችን 6 ኪሎ በሚገኘው በንጉሰ ነገስቱ ቤተ መንግስት እንዲሰበሰቡ አድርጎ ገንዘብ ይሰጣል ብሎ በብዙ ሺህ የሚቆጠሩ ነዳያን ችግረኞች በዚያ ቦታ ተሰብስበው እሱ ስለራሱ ብዙ ነገሮችን ይናገራል፣ ያወራል፣ ያጫውታል። ህዝቡ የሚጠብቀው ደግሞ ችግረኛ ስለነበረ አብዛኛው ገንዘብ ነው። በዚህ ጊዜ በሀገር ፍቅር ስሜት የተቃጠሉት አብርሃም ደቦጭ፣ ሞገስ አስገዶም፣ ስሞን አደፍርስ የተባሉ ወጣቶች ግራዚያኒ ንጉሰ ነገስቱ ቤተ መንግስት ሰገነት ላይ ሆኖ ሲናገር ቦምብ ይወረውሩና ፍንጣሪው እሱን ይመታዋል፣ ሌሎችም ይመታሉ። በዚህ ንዴት እዚያ ያለውንም ህዝብ ሆነ ማንኛውንም የተገኘውን በጥይት በአካፋ በዶማ እንደውም ሰውን በየቤቱ እየተዘጋበት እየተቆለፈበት በሰዓት እንዲቃጠል አድርጎ በሺህ የሚቆጠሩ ኢትዮጵያውያን ያለቁበት የሰማዕታት ቀን ነውና ዛሬ ሊዘከር ይገባል። ይህም ዜማ በዚህ አይነት መንፈስና ስሜት የተዘጋጀ መሆኑን ለትውልዱ ለማስረዳት ነው ያቀረብ ነው። በዚያን ወቅት ቀንጌታ ይወፍታዬ ንጉሴ ባለቅኔው መችንባ ነበረሽ ከራሄል ያነሰ እንባ እንባ የሆነም ጊዜው ካልደረሰ ብለው የተቀኙትም ለዚህ ነበር። ሚኒስትሩ በ1953ቱ መፈንቅለ መንግስት ጊዜ የተገደሉት አቶ መኮንን ሀብተወልድ፣ ጋዜጠኛው፣ የኤርትራና የኢትዮጵያ ጉዳይ ተፈሪ መኮንን፣ እንዲሁም የቀዳማዊ ኃይለ ሥላሴ መንግስት የተሰኙት ሶስት መጽሐፍት ደራሲ አምባሳደር ዘውዴ ረታ ሲሆኑ ድምፃዊው ለማ ገብረ ሕይወት ነው። አጃቢዎቹ ደግሞ የአገር ፍቅር ማህበር ዘማሪያን። ታሪክ የሰሩ ሰዎች ምንጊዜም ሲታወሱ ይኖራሉ።
ስለ ካቲት 12 የተቀናበረችውን የራዲዮ ማስታወሻ ያደረሰን ንጉሴ አክሊሉና የዛሬ 60 ዓመት ያን የራዲዮ ፕሮግራም ያቀረቡትን የታሪክ ጸሐፊ ጋዜጠኛና ዲፕሎማት አምባሳደር ዘውዴ ረታ እንዲሁም ለማ ገብረ ሕይወትና ሌሎችም ሁሉ ምስጋና ይድረሳቸው። በነገራችን ላይ በአሜሪካና በአውሮፓ በሀገር ውስጥም ጭምር የሚንቀሳቀሰው ዓለም አቀፍ ኅብረት ለፍትህ የኢትዮጵያ ጉዳይ ላለፉት በርካታ ዓመታት የያዘውን ቫቲካን ፋሺስት ኢጣሊያ በኢትዮጵያ ላይ የፈጸመችውን የጦር ወንጀል በመደገፏ የኢትዮጵያን ሕዝብ ይቅርታ እንድትጠይቅ የሚገፋ ዘመቻ እንደ ቀጠለ ነው። ዌብሳይቱ www.globalallianceforethiopia.net ነው። በዚያ ላይ የድጋፍ ፊርማዎችን እያሰባሰበ ይገኛል። እስካሁን ድረስ ወደ 7000 የሚጠጉ ፊርማዎችን አሰባስበዋል። ነገር ግን ጉዳዩን ከፍ ላለ ዓለም አቀፍ መድረክ ለማቅረብ የ100000 ድጋፍ ያስፈልጋል ተብሏል። ለዚህ ጥያቄውን እያቀረበ ነው ያለው ዓለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ። በዚህ በነገራችን ላይ እስካሁን ድረስ ባሰባሰበው ፊርማ ውስጥ ጣሊያናውያንም እንደፈረሙበት ይናገራል ይኸው መግለጫ። የተከበራችሁ አድማጮች ይቀጥላል ዝግጅታችን። በነገራችን ላይ ከ1985 ዓመተ ምህረት አንስቶ ላለፉት 27 ዓመታት ያህል የት እንደገባ ጠፍቶ የነበረ ታሪኩ ወደ 15ኛው መቶ ክፍለ ዘመን እንደሚመዘዝ የተነገረ ዘውድ ዛሬ ለባለቤቱ ተመልሷል። ኢትዮጵያ ነች ባለቤት፣ አስረካቢ ሆላንድ ነች። የሆላንድ የውጭ ንግድና የልማት ትብብር ሚኒስትር ሲንግሪድ ካግ ናቸው ይህንን ዘውድ ይዘው የተመለሱት። ዛሬ ከጠቅላይ ሚኒስትር አብይ አህመድ ጋር መገናኘታቸውን የጠቅላይ ሚኒስትሩ ጽህፈት ቤት በማኅበራዊ መገናኛ ገጹ ላይ አስፍሯል። ሌሎችም የመንግሥት ባለሥልጣናት ተገኝተዋል። በዚህ ሥነ ሥርዓት ላይ ዘውድ ተመለሰ ያረጅም ቢሆን። ይቀጥላል ዝግጅታችን። ወደ ዩናይትድ ስቴትስ ይመልሰናል ተከታዩ ዘገባ። ለፕሬዚደንትነት ዩናይትድ ስቴትስን ማለት ነው የሚወዳደሩ 6 ዴሞክራቶች ትናንት ላስ ቬጋስ ላይ በተከራከሩበት ወቅት ትናንትና ገና ብቅ ያሉት በዚህ መድረክ ላይ የኒውዮርኩ የቀድሞ ከንቲባ ማይክል ብሉምበርግ ትኩረት ስበዋል። አዲስ መጥ መሆናቸው ነው እንግዲህ። ኦሱሊቫን ያጠናቀረው ዘገባ ለአዳነች ፍሳዬ ታቀርበዋለች።
ማይክ ብሉምበርግ ከሌሎች ዴሞክራት ተወዳዳሪዎች ጋር ሆነው ለመከራከር የበቁት የፓርቲው ባለሥልጣኖች ሕጉን ላላ በማድረጋቸውና ባለፈው ማክሰኞ በወጣው የድምፅ መለኪያ አሃስ ከሰናተር በርኒ ሳንደርስ ቀጥሎ ሁለተኛውን ቦታ በመያዛቸው መሆኑ ታውቋል። በአንድ ወቅት ሪፐብሊካዊ የነበሩት ብሉምበርግ በቴሌቪዥን ለሚቀርቡ ማስታወቂያዎችና ራሳቸውን ከፕሬዝደንት ትራምፕ ጋር በማወዳደር የተሻሉ መሪ ሊሆኑ እንደሚችሉ ለማሳየት በሚሊዮኖች ዶላር የሚቆጠር የራሳቸውን ገንዘብ ሲያፈሱ ቆይተዋል። ሰናተር ኤሊዛቤት ዋረን ታዲያ በሀብታቸው ምርጫውን ለማሸነፍ ይጥራሉ ሲሉ ነቅፈዋል።
እኛ ዲሞክራቶች አንዱን እብሪተኛ ቢሊዮነር በሌላው ብንተካ ትልቅ አደጋ ውስጥ እንገባለን። ይህች ሀገር ለረዥም ጊዜ ለሀብታሞች ስትሰራ ኖራለች፣ ሌሎችን ግን በድህነት እንዲኖሩ ችላ ብላለች።
ማይክ ብሉምበርግ በበኩላቸው በጥረታቸው የተሳካላቸው የንግድ ሰው እንደሆኑና የኒውዮርክ ከተማ ከንቲባ ሆነው ያገለገሉ መሆናቸውን በመጥቀስ ተከራክረዋል።
And I'm a philanthropist who didn't inherit his money but made his money and I'm spending that money.
በውርስ ሳይሆን ጥሬ ግሬ ያፈራሁት ሀብት ያለኝ ሰው ነኝ። ሀብቴንም በቸርነት አከፋፍላለሁ። በቴሌቪዥን በሚደረጉ ማስታወቂያዎች ሀብቴን የማፈሰውም በታሪካችን አይተነው የማናውቀው መጥፎ ፕሬዝዳንት የሆኑትን ዶናልድ ትራምፕን ለማስወገድ ነው።
የቀድሞ ምክትል ፕሬዝዳንት ጆ ባይደን ደግሞ ብሉምበርግ የኒውዮርክ ከተማ ከንቲባ በነበሩበት ወቅት ወንጀልን ለመከላከል ያራምዱ የነበረውን ፖሊሲ ነቅፈዋል። ውህዳን ማህበረሰቦች በሚኖሩባቸው ሰፈሮች ላይ ያነጣጠረ ነበር ብለዋል።
The policy was abhorrent and it was in fact a violation.
ያራምዱ የነበረው ፖሊሲ እጅግ አጸያፊ ነበር፣ የሰዎችን መብት የሚረግጥ።
የቨርሞንቱ ሰነተር በርኒ ሳንደርስ በግራ ዘመም አቋማቸው ምክንያት ምርጫውን የማሸነፍ እድል አይኖራቸውም ሲሉ የቀድሞ ሳውዝ በንዲ ኢንዲያና ከንቲባ ፒት ቡድጅጅና ሌሎችም ነቅፈዋቸዋል። ሳንደርስ መልሰተዋል።
What we are trying finally to do It's to give a voice to people.
በመጨረሻው ማድረግ የምንፈልገው ለ45 ዓመታት ያህል ሲሰሩ ኖረው 5 ሳንቲም እንኳን ሊኖራቸው ያልቻሉ ሰዎች ድምጻቸው እንዲሰማ ማድረግ ነው።
ሰነተር ኤሚ ኮልብሸር በበኩላቸው ምርጫውን እንዴት ማሸነፍ እንደሚቻል ተናግረዋል።
We could nominate a woman.
ለዩናይትድ ስቴትስ ፕሬዝዳንትነት የምትወዳደር ሴት ልንመርጥ እንችላለን።
የተወዳዳሪዎቹ ክርክር በመጪው ቅዳሜ ኔቫዳ ውስጥ ይቀጥላል። በመጪው ማክሰኞ ደግሞ በደቡብ ካሮላይና ይካሄዳል።
አመሰግናለሁ ለዘገባው። ትዝታ በላቸው ነች የማይክ ኦሱሊቫንን የትናንት የላስ ቬጋስ ትንቅንቅ ዘገባ ያቀረበችው። ወደ ተከታዩ ርዕስ እናልፋለን። በቅርቡ ኢትዮጵያ ውስጥ ሥራ ላይ የዋለው የመንግሥት ሠራተኞች የሥራ ምዘና አወሳሰን ደረጃ ጄኤጂ ከመነሻውም ጉድለቶች ያሉበት አፈጻጸሙም እንከን የተስተዋለበት ነበር ሲሉ አስተያየቶቻቸውን ለቪኦኤ የሰጡ አንዳንድ የመንግሥት ሠራተኞች ገልጸዋል። ደሴ ላይ መስፍን አራጌ ያጠናቀረው ዘገባ የመንግሥት ባለሥልጣን ምላሽም ይዟል ነው።
በእንግሊዘኛው ጂኤጂ የሚባለውና የመንግስት ሰራተኛውን የስራ መደብ ደሞዝ ደረጃና አፈጻጸም የሚወስነው አሰራር ግልጽነት የጎደለው ራሱ ካወጣው መርህ ጋር የሚጣረስ ክፍተት ያለበት ነው ሲሉ አስተያየታቸውን ለአሜሪካ ድምጽ ሬዲዮ የሰጡ የመንግስት ሰራተኞች ገልጸዋል።
አወቀ መንግስቱ ይባላል። የኦሮሞ ዞን መንገድና ትራንስፖርት ባለሙያ። አፈጻጸሙ ጉዳይ ከመነሻውም ችግር አለበት። ጂኤጂ የሚባለው ለተመሳሳይ ስራ ተመሳሳይ ክፍያ ነው የሚለው። ለስራ የሚሰጥ ክብደትና ከስራ የሚጠበቅ ውጤት የሚባል ነገር አለ። ዛሬ መሰረት ሲሰራ ማለት ነው። አሁን ግን እኛ ጋር ያለው ነገር ምንድን ነው? እሱ የተመሳሳይ ስራ ተመሳሳይ ክፍያ ካለ ዞን ትምህርት መምሪያ ላይ ያለ ባለሙያ፣ ዞን ንግድ ላይ ያለ ባለሙያ፣ ዞን መንገድ ትራንስፖርት ላይ ያለ ባለሙያ ለምንድን ነው ከነኛ ያነሰ የሚሆኑ?
ጄጂ ብሎ ሲመጣ እኩል ስራ እኩል ክፍያ በሚል እሳቤ ስለሆነ አሁን ግን በተግባር እያየ ነው ያለው። በደንብ ዲቴል ተጠንቶ ዝርዝር ተግባሩ በደንብ ተለይቶ የተሰራ እንዳልሆነ ያመላክታል።
የአማራ ሲቪል ሰርቪስ ኮሚሽን ምክትል ኮሚሽነር ቸኮላ አጥናፍ ግን ስራው በጥንቃቄ የተሰራ መስፈርቶችን መሰረት ያደረገ ነው ይላል።
የስራው ስብስብነት፣ ፈጠራ፣ የስራ ግንኙነት፣ ኃላፊነት፣ ጥረት፣ የስራ ሁኔታ፣ እውቀትና ክህሎት እና መሰል የሚባሉ 9 ዋና ዋና አንኳር የተከፈሉ መመዘኛዎች አሏቸው። ይህን መሰረት አድርጎ ነው እያንዳንዱ ደረጃ የተሰጠው።
ትግበራ ላይ ከዋለ 2 ዓመት ገደማ ሆኖታል የሚሉትና በምስራቃዊ የአማራ ክልል የሚገኙ አስተያየት ሰጪ የመንግስት ሰራተኞች ደረጃ አሰጣጡ ለአድሏዊ አሰራር የሚዳረግና በመዛኞች የግል ፍላጎት ላይ የተንጠለጠለ ነው ሲሉ ያስረዳል።
ከፌዴራል 2 ዓመት በፊት የወረደው የአፈጻጸም ህግ ለኃላፊዎች ከባድ ድርሻ የሰጠ ኃላፊ ማለት ደግሞ የፖለቲካ ተሿሚዎች ናቸው። እነዚህ የፖለቲካ ተሿሚዎች ሲፈልግ 10 ሲፈልግ 5 እየሰጡ ሰራተኛውን አስለቅሰውታል። ቅሬታውም እኛ እስከላይ ድረስ አቅርበናል። ነገር ግን ሊስተካከል አልቻለም።
ምክትል ኮሚሽነሩ ግን የለም ይላሉ። ደረጃ የሚሰጠው ለስራ መደቡ እንጂ ለግለሰቦች አይደለም።
የሚሰጠውም በአገር አቀፍ ደረጃ ነው። በዛ ደረጃ ውስጥ እያንዳንዱ ሰራተኛ ተፈላጊ ችሎታውን መሰረት አድርጎ ይወዳደራል ማለት ነው።
በጤና ዘርፍ በቢሮ ደረጃ ተሰማርተው ተናል የሚሉ ሰራተኞች ግን መደቡ ላይ ያሉትን ሰዎች በማየት የመመደብ ስራ ተሰራ እንጂ መደቡን ቀድሞ የማጥናት ተግባር አልተፈጸመም ሲሉ ይከራከራሉ። በደሴ ከተማ አስተዳደር ከንቲባ ጽፈት ቤት የወሳኝ ኩነት ምዝገባ ቡድን መሪ ጌታቸው መሐመድ አሰራሩ የትምህርት ፋይዳንም ዝቅ አድርጎ ይመለከታል ሲሉ ይናገራሉ።
መመሪያው ያስቀመጣቸው የትምህርት ዝግጅቶች አሉ፣ ግን የትምህርት ደረጃውን ስናይ ማክሲመሙ ዲግሪ ነው። 2ኛ ዲግሪ የሚጠይቅበት አግባብ የለም። ያ ማለት ሰው እንዲማር አያነሳሳም ማለት ነው። ከፍ እንዲትል አይጠበቅም።
ምክትል ኮሚሽነር ቸኮል ምላሽ አላቸው። ለዚህም
ትክክል ነው፣ የሁለተኛ ዲግሪ ከመጀመሪያ ዲግሪ ብዙም የራቀ እንትን አልተሰጠውም። መሰረታዊ ዋናው ምክንያት እያንዳንዱ ስራ በተሰጠው የስራ ክብደት ይመዘን የሚል መነሻ ስላለው ነው። አሁን በእኛ ክልል ሁኔታ እያንዳንዱ ክልል የራሱን ህግና መመሪያ የማውጣት እንትን ስላላቸው ሁለተኛ ዲግሪ ያጠናቀቁ ወይም የጨረሱ ሰዎች ወደ ስራቸው በሚቀላቀሉበት ወቅት በተለየ ሁኔታ ትሪት የሚደረጉበት አሰራር ደግሞ ሌላ አሰራር አለ ማለት ነው። ከጂኤጂ ጋር ተያያዥነት ሳይኖረው
ሌላው የስራ ልምድን ስታየው ሁሉም የተቀመጠው 20 ዓመት የሚያገለግለ 8 ዓመት የሚያገለግል 10ም 12 ዓመትም ሁሉም እኩል ደሞዝ ደብዳቤ ነው የተሰጠ ያለው። ያ ማለት ኤክስፔሪንስ ዋጋ እያጣ መጣ ማለት ነው።
እኔ አሁን ለምሳሌ 15 ዓመት የስራ ልምድ አለኝ፣ ግን በጂኤጂ የተሰጠኝ መደብና ጣራ አሁን 6 ዓመት ወይም 7 ዓመት ካገለገሉት በታች ነው። ወጥ የሆነ የደረጃ ፍረጃ የለም።
አገልግሎት ላይም እንደተባለው ያን የሰፋ ልዩነት የለም ለማለት እንጂ ምንም አይነት ዋጋ የለውም ለማለት አይደለም። ግን ሰፋ ያለ ልዩነት የሌለበት ዋናው ምክንያት ለአንድ የስራ መደብ አንድ ባለሙያ የሚፈለገውን ነገር ያሟላ ላያሟላም፣ በተለይ በዛ ቦታ የሚሆነውን እውቀትና ክህሎት አለው ወይ ነው ዋናው እንትን። የብዙ ጊዜ ዘመን የራሱ ዋጋ አለው፣ በልምድ የሚገኝ አቅምና ችሎታ አለ። ነገር ግን ረጅም ጊዜና እድሜ ማስቆጠርም በራሱ መስፈርት ሆኖ ሊያገለግል አይችልም። በእኔ እምነት የአጭር ጊዜ ልምድና አገልግሎት ክህሎት ያላቸው አሁን ወደ ሲስተሙ እየገቡ ያሉ ወጣቶችን የሚያበረታታ ስለሆነ በዋነኛነት ከዛ አኳያ ያን ያህል የስፋ ክፍተት አለ ብሎ መውሰድ አይቻልም። ይሄ ሲባል ግን ምንም አይነት ዋጋ አልተሰጠውም ማለት ግን አይደለም።
ግን አሁን አዲሶቹን ማበረታታት ሲጀመር ነባሩንስ ተስፋ መቁረጥ ወይም ደግሞ የስራ ተነሳሽነት ላይ ተጽዕኖ እንዲፈጠር አያደርግም?
ትክክል ነው። ለዛ የሚሆን መጠነኛ የሆነ የተያያዘ እንትን አለ።
ምክትል ኮሚሽነሩ በአሰራሩ ቅሬታ አለኝ የሚል አካል ቅሬታውን የሚያቀርብበት እድል እንደተዘጋጀለት ጠቁመዋል።
በእኛ እምነት ከመርህ ውጪ የተሰጠ ምደባም የለም። በተጨባጭ በዚህ መልኩ የሚቀርቡ ነገሮች ካሉ ከተቋም ጀምሮ እስከ አስተዳደር ፍርድ ቤት እስከ ክልል ድረስ የሚደርስ የቅሬታ ስርዓት አለ። በመጨረሻ በዚህ ሂደት ሂዶ ጥያቄው በአግባቡ ካልተመለሰ እስከ ጠቅላይ ፍርድ ቤት ድረስ የመድረስ መብት አለ።
መመሪያዎች ሲጣሱ አዋጅ ሲጣስ ነው ቅሬታ የምታቀርበው ወይም ወደ ክስ የምትሄደው። ይህ ግን ራሱ መመሪያው ነው ስህተቱ የሆነው። ለመንግስት ሰራተኛው ይጠቅማል ተብሎ እስከሆነ ድረስ አሁንም ቢሆን ማሻሻያ ነጥቦችን ማድረግ ነው የሚሻለው።
አስተያየት ሰጪዎቹ ከነ ችግሩም ቢሆን ከሐምሌ 1/2011 ዓ.ም ጀምሮ ለተመደቡበት የስራ መደብ የተፈቀደው ክፍያ ሳይሰጣቸው እስካሁን መቆየቱ አግባብ እንዳልሆነ በአጽንኦት ይገልጻሉ።
መንግስት ያንን አዋጅ ለህዝብ ይፋ ማድረጉ ለመንግስት ሰራተኛው በርካታ ተጽዕኖ አሳድሮበታል። የቤት ክራይ መጨመር፣ ሌሎች መሰረታዊ ፍጆታዎች መጨመር፣ ትራንስፖርት ጭማሪ ማድረግ፣ በርካታ ጉዳዮች ሲጨምሩ ምንም መንግስት ሰራተኛው ጥቅም ባላገኘበት ጉዳት የደረሰበት ሁኔታ ነው ያለው።
ከሐምሌ 1/2011 ጀምሮ እስከ ጥር 30 ድረስ ቢያንስ ውዝፍ ሊከፈለን ይገባ ነበረ። አሁን ገበያ ብንገባ ከጨው አንስቶ ሄዶ እንግዲህ ላይኛው ድረስ ላይ እስከምንደርስ ብንጠይቅ እያንዳንዷን የ5 ብር የ10 ብር ጭማሪ ይኖረዋል። በ3 ብር ሲገዛ የነበረ የወሎ ጨው ዛሬ 10 ብር ነው።
የመንግስት ሰራተኛው የስራ ተነሳሽነት ድሮ ከነበሩ አሁን ቀንሷል።
ምክትል ኮሚሽነር ቸኮል አጥናፍ
ክፍያው የዘገየበት ዋናው ምክንያት ሰራተኛው ጋር አሁን ያለው ልዩነት ታሳቢ ተደርጎ መጠየቅ ስለነበረበት፣ ይሄ ደግሞ ያው በዛ ያለ ሰራተኛ ስለነበረ በእኛ ደረጃም በወቅቱ ምን ያህል በጀት እንደሚያስፈልግ አስልቶ በማቅረብ ላይ የተወሰነ መዘግየት ነበር። ለማንኛውም ግን አሁን እንግዲህ በፌዴራል ደረጃ ያለን መረጃ በቅርቡ ሊከፈል እንደሚችል ነው መረጃ ያለው። መዘግየቱ ዘግይቷል፣ ትክክል አይደለም።
የደሴ ከተማ አስተዳደር ሲቪል ሰርቪስ እና የሰው ሀብት ልማት መምሪያ በመዘናው ሰራተኞች ለተመደቡበት ቦታ ከ39 ሚሊዮን ብር በላይ ተጨማሪ በጀት እንደሚያስፈልግ ጠቁሞ ይህም እንዲለቀቅለት ለሚመለከተው የክልል ቢሮ በጽሑፍ ማሳወቁን ጠቅሷል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን። ክቡራትና ክቡራን አድማጮች በርከት ያሉ ዘገባዎችን ለምሽቱ ይዘናል። ነገር ግን በሰዓት መጣበብ ምክንያት ብዙዎቹን ለዛሬ ማቅረብ አልቻልንም። በነገው ምሽት ይቀርባሉ። ቀደም ሲል ያስተዋወቅናቸውም ዘገባዎች አጠራጥር ያሉ መረጃዎችን ላካፍላችሁ። ዛሬ አንድ የዩናይትድ ስቴትስ ዶላር የተመነዘረው 32 ብር ከ19 ሳንቲም ነው። አንድ ዩሮ 34 ብር ከ75፣ አንድ የእንግሊዝ ፓውንድ 41 ብር ከ46 ሳንቲም ነው። በኢትዮጵያ ሚቴዎሮሎጂ ኤጀንሲ ትንባያ መሠረት ነገ የካቲት 13 አርብ አዲስ አበባ ከፊል ደመናማ እንደምትሆን ያሳያል። ዌብሳይት ላይ ከፍተኛ ሙቀቷ 28 ዝቅተኛው 13 ዲግሪ ሴልሺየስ ነው። በሀገሪቱ ዝቅተኛዎቹ ሙቀቶች ከ10 በታች የሆኑ ባሌ ሮቤ 7፣ ጅማ 8 ነው። ከ30 በላይ ከሆኑት ደግሞ እጅግ የጋሉት ጋምቤላ 39፣ ገዋኔና ማንኩሽ 38 ዲግሪ ሴልሺየስ ድረስ ይሞቃሉ። የኢትዮጵያ ሚቴዎሮሎጂ ኤጀንሲ ኢትዮሜት ዶት ጂኦቪ ዶት ኢቲ ብትገቡ ከ32 የተለያዩ የኢትዮጵያ ግዛቶች የተሰባሰቡ መረጃዎችን ታገኛላችሁ። ከታሪኩ ውስጥ መለስ ብለን ከተመለከትን የመጀመሪያው አሜሪካዊ ጠፈርተኛ ምድርን የዞረ ጆን ግሌን ልክ የዛሬ 58 ዓመት ነበረ ታሪኩን የሰራው። ሲድኒ ፖቺየ ዛሬ 93 ዓመቱ ነው። አክተር ወይም ተዋናይ ፍሬድሪክ ዳግላስ የባርነት ታጋይ ተሟጋች እና የነጻነት ታጋይ ነው። በ1895 ዓ.ም በአውሮፓ የዘመን አቆጣጠር አረፈ። ዛሬ ከአንዳንድ ለጠቅላላ እውቀት ያህል ከሚረዱ መረጃዎች፣ ላሞች እንደ ሰዎች ሁሉ ጓደኞች የሚወዷቸው አሏቸው። ባጧቸው ጊዜ ይናፍቃሉ፣ ያዝናሉ። ለመጀመር ያለው ብቸኛ መንገድ መጀመር ብቻ ነው ከተጠቃሽ አባባሎች ዋልት ዲዝኒ ነው ይህንን ያለው። ክቡራትና ክቡራን አድማጮች ዝግጅታችን በዚሁ ተጠናቀቀ። ይርጋዱ ባለን ልጋብዛችሁ። በመጨረሻ በእኛ በኩል ሰላም፣ በደህና አምሹ። የትግርኛ ዝግጅት ይቀጥላል ከእኛ በኋላ።
Thank you.